በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ባላችሁበትና በምትኖሩበት ስፍራ ሁሉ የእግዚአብሔር ሰላምና ፍቅር ይብዛላችሁ። አሁን የምንገኝበት ሰንበት ዘትንሣኤ ሰባተኛው ሲሆን እርገት ተብሎ የሚጠራው ነው። ከትንሣኤ በኋላ የምናከብረው ይህ ሌላው ትልቅ ምስጢር የያዘ የጌታችን ኢየሱስ ክርስቶስ በዓል ምናልባትም አንዳንዴ ሳናስተውለው እንዲሁ የምናሳልፈው የእርገት በዓል ነው። ሞትን በሞቱ ገድሎ ትንሣኤውን ካወጀ በኋላ እንደገና በምድር ላይ በተለያየ መንገድና አጋጣሚ እየተገለጠላቸው ሐዋርያቱን ሲያዘጋጅ፣ ሲመክር፣ ሲገስጽ፣ ተስፋም ሲሰጥ ቆይቶ በአርባኛው ቀን ወደ ሰማያዊው መንግሥቱ ማረጉን ወንጌልና የቤተ ክርስቲያናችን ትምህርት ያስረዳናል። በሉቃስ ወንጌል ምዕራፍ 24 ከቁጥር 50 እስከ 51 እንዲህ የሚል እናነባለን። ከዚህ በኋላ እስከ ቢታንያ ይዟቸው ወጣ። እጆቹንም አንስቶ ባረካቸው። እየባረካቸውም ሳለ ከእነርሱ ተለይቶ ወደ ሰማይ አረገ። የጌታን እርገት ስናስከብር፣ ስናስተነትን፣ ስናስብ በመጀመሪያ ደረጃ የእርሱን በአካል ከእኛ መራቅ የሚለውን ትርጉም ልንሰጠው አይገባም። የእርገቱ ምስጢር ከሰው ሕይወት ጋር ከመዳን ታሪክ ጋር የተያያዘና ልዩ ትርጉም ያለው ነው። ክርስቶስ አንዳንዶቻችን እንደምናደርገው ሁሉን ነገር ትቶ አልኮበለለም። በእርግጥ ወደ አባቱ እንደሚያርግ ተናግሯል። ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ አርጋለሁ በማለት የዮሐንስ ወንጌል ምዕራፍ 20 ቁጥር 17። ከላይ የጠቀስነው የሉቃስ ወንጌል ደግሞ ይህ እንደ ተፈጸመ ይነግረናል። እጆቹን አንስቶ ባረካቸው፣ እየባረካቸውም ሳለ ከእነርሱ ተለይቶ ወደ ሰማይ አረገ። ይህን ታላቅና ከማስተዋላችን በላይ የሆነ በዓል በምን አይነት መንፈሳዊነቱና ትርጉም ነው ልናከብረው የሚገባን? ምንድን ነው የሚያስተላልፍልንስ ትምህርት? ምንድን ነው የሚያስተላልፍልን መልእክት? ይህ በዓል ለብቻው ወይም ከእርገቱ በፊትና ከእርገቱም በኋላ ካለው የክርስቶስ ሕይወትና ተልእኮ ተነጥሎ ብቻውን የሚከበር አይደለም። በእርግጥ የራሱ ቀን አለው፣ የራሱ ሥርዓተ አምልኮ አለው። ግን ሁሉ ነገሩ ከክርስቶስ ትውልድ ጀምሮ የተያያዘ ታሪክ አለው። ጌታችን ከማረጉ በፊት ከድንግል ማርያም ተወልዷል። በናዝሬት የአባቱን ሙያ፣ የቅዱስ ዮሴፍን ሙያ እየተማረ አድጓል። በጥምቀቱ ምስጢራዊ ትምህርት አስተላልፎልናል። ሐዋርያዊ ተግባሩን ለሦስት ዓመታት ያህል በምድር ላይ እየተመላለሰ ሲያከናውን፣ የእግዚአብሔርን ሕዝብ ለድኅነት ሲያዘጋጅ፣ የእሱን ሥራ እሱ ወደ አባቱ ክብር ከተመለሰ በኋላ የሚቀጥሉትን በምድር ላይ ዜናውን የሚያስፋፉትን መልካም ዜናን የሚያውጁትን በዙሪያው ሰብስበው ሲያስተምር ቆይቷል። በኋላም የመጣለትን ዓላማ የሰውን ልጅ የማዳን ዓላማ ከግቡ ለማድረስ ራሱን መሥዋዕት አድርጎ አቀረበ። ሕይወቱን ሰጠ። የላከውን አባቱን አከበረው። እኛንም ከሞት መርገም፣ ከኃጢአት ባርነት፣ ከኃጢአት ቀንበር ነጻ ወጣን። ይህ ምድራዊ ሕይወት የተሰፈረና የተለካ የዕድሜ ዘመናችን ሲያልቅ ከሥላሴ ጋር በዘላለማዊ ብርሃን የምንኖርበትን ስፍራ ሊያዘጋጅልን ወደ አባቱና ወደ አባታችን አረገ። በተስፋው ቃል ሌላ አጽናኝ፣ ሌላ አብሮን የሚቆይ፣ ሌላ እውነትን የሚገልጽልን መንፈስ ቅዱስን ይልክልን ዘንድ ወደ ሰማይ አረገ። ይህ ነው የእርገቱና የእምነታችንም ቅደም ተከተሉ። አንድ ላይ መስመር ይዞ የሚሄድ የመዳናችን ታሪክ። ይህን በዓል ስናከብር ልናስተውላቸውና በተለይም እግዚአብሔርን ልናመሰግንበት ከሚገቡን ብዙ ነገሮች መካከል አንዱ በጌታችን ኢየሱስ ክርስቶስ እርገት፣ በጌታችን ኢየሱስ ክርስቶስ ወደ ሰማይ መውጣትና በአባቱ ክብር መቀመጥ እግዚአብሔር ራሱ የአማኞች ስፍራ ከምድራዊ ህይወት በኋላ ማለት ነው የት እንደሆነ ያመለከተበት ነው። እንደው ተራ ፍርድ አይሆንብኝና አንዳንድ አፍላ አማኝ ወይም ደግሞ ሳይሞቅ ፈላ አይነት ሰባኪ እንደው በደመ ነፍስ ተነስቶ ስጋ መጥፎ ነው፣ ስጋ አሳሳሽ ነው፣ ስጋ ክፉ ነው እንደሚለው አይነት አይደለም። ሰውነታችን ስጋችን በእግዚአብሔር የተፈጠረ ነው። እሱ ደግሞ መጥፎን የመፍጠር ባህሪ የለውም። ስለዚህ ጌታችን ኢየሱስ ክርስቶስ የለበሰውም በትንሣኤው ያከበረውም የእኛኑ ስጋ ነው። ስለዚህ የምንሆነው ራሳችንን እንዳለማመድ ነው ነው ወይም ስጋችንን በገራ ነውና በመራ ነው አይነት ባሳየነው መንገድ ነው የሚሄደው። ውጤቱም እንደዛው ይለያያል። ወይ ያከብረናል ወይ ያዋርደናል። የተዘራው ዘር እንደ ተዘራ ይሰበሰባል። ስንዴ ተዘርቶ ጤፍ አይሰበሰብም። ጳውሎስ እንዲህ ነው ያለው፣ አትታለሉ ይላል ሐዋርያው። አትታለሉ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ያጭዳል። ሥጋዊ ምኞቱን ለማርካት የሚዘራ ከሥጋ ጥፋትን ያጭዳል፣ መንፈስን ለማስደሰት የሚዘራ ግን ከመንፈስ የዘላለምን ሕይወት ያጭዳል ይላል። ወደ ገላትያ በጻፈው መልእክቱ ላይ ነው። ገላትያ 6 ቁጥር 7 እና 8 ራሱን እንዲህ እየተቆጣጠረ በመንፈሳዊነት ራሱን እያለማመደ ሥጋውንም መንፈሱንም ነፍሱንም እያስተማረ እያሳደገ በእግዚአብሔር እርዳታ የሚመላለስ አማኝ ወደ ክርስቶስ የክብር ስፍራ ይደርሳል። በእርገቱ እሱንም ከፍ ያደርገዋል። ጌታችን በሥጋው አረገ ስንል የእኛም ሥጋ ለኃጢአትና ለሞት የተሰጠ የተወሰነ ነው ብለን ልንደመድመው አይገባንም። ይህንንም ጭምር ለመመስከር እንደ ታቦሩ ጊዜ ሦስት ብቻ ሳይሆኑ ሁሉም ሐዋርያት ተገኙ። እያዩት እየተመለከቱት እየባረካቸው አረገ ይለናል ቅዱስ ቃሉ። ሐዋርያቱ ብቻ ሳይሆኑ መላእክትም በዚያ ስፍራ ተገኝተው ነበር፣ በዚያ ስፍራ ነበሩ። እነሱ ደግሞ እርገቱን ብቻ ሳይሆን ዳግም ምጽአቱን እንዲሁ በግርማ መለኮት እንደሚሆን ተናገሩ። ሐዋርያትን እንዴት ነው ዝም ብላችሁ ወደ ላይ አንጋጣችሁ የምትፈዙት የምትመለከቱት? ይህ በዚህ ክብር ሲወጣ ያያችሁት ተመልሶ እንደገና ሲመጣ ታዩታላችሁ አሉ። ስለዚህ ሰው ብቻ ሳይሆን መላእክትም በዚያ ተገኝተው ምስክርነት ሰጥተዋል። መላእክት በዋና ዋና ስፍራና ክንውን ላይ ተገኝተዋል። በጌታችን ኢየሱስ ክርስቶስ ሕይወት ጌታ ሲወለድ፣ በትንሣኤው ጊዜ፣ አሁን ደግሞ በእርገቱ፣ በኋላ ደግሞ በዳግም ምጽአቱ ጊዜ የእግዚአብሔርን ምርጦች ለመሰብሰብ ይላካሉ መላእክት። ከእርሱም ጋር አብረው ይመጣሉ። የማቴዎስ ወንጌል ምዕራፍ 24 ቁጥር 31 እንዲሁም ምዕራፍ 25 ቁጥር 31 ላይ እናነበዋለን። እንግዲህ ይህ አምላክ ነው ዛሬ በመላእክት ዝማሬ ያረገው። ቀደም ብለን እንዳየነው የእርሱ እርገት ተራ መለየት ሳይሆን ሌላ ቀጣይ ስጦታን፣ ሌላ የእግዚአብሔር ቸርነትንና በረከትን የሚያስገኝልን ልዩ ምስጢር ነው። ልዩ የእግዚአብሔር ጥበብ ነው። ይህ ስጦታ፣ ይህ በረከት፣ ይህ የእግዚአብሔር ቸርነት የወረደው ደግሞ ከእርገቱ 10 ቀናት በኋላ ነው። የመንፈስ ቅዱስ መምጣት፣ የመንፈስ ቅዱስ ስጦታ፣ እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም ብለዋለን የዮሐንስ ወንጌል ምዕራፍ 16 ቁጥር 7። እኛም እንደ ሐዋርያት በትልቅ ዝግጅት ልንጠብቀው ይገባናል። መንፈስ ቅዱስ በተዘጋጀና በንጹሕ ልብ ውስጥ ነው የሚገባው። ልባችን በኃጢአት ከሞላ ለመንፈስ ቅዱስ ቦታ የለውም። በልባችን ውስጥ የኃጢአት እሾክ ተሰካክቶ ከሆነ ያለው መንፈስ ቅዱስን ስለሚቆረቁረው አለመግባቱን ይመርጣል። እንግዲህ ጌታችን ኢየሱስ ክርስቶስ በእርገቱ ወደ ሰማይ ሲወጣ ሌላ ያከናውነው ትልቅ ነገር ደግሞ አለ። ቅዱስ ጳውሎስ ሐዋርያ እንዲህ ነው የሚለው፣ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል ኤፌሶን 4:7 ላይ። ምንድን ነው ይሄ ምርኮ? ማንን ነው የማረከው? ማንን ነው ይዞ ሲሄደው? ምንድን ነው የሰጣቸውስ? አሁን እኛን ነው ይዞ የሄደው። በእርሱ መንገድ ለመከተል ፈቃዳችንን ለፍቃዱ ያስገዛንን ሰዎች ነው። አስገዝተን ከሆነ ማለት ነው። ከሞት መንጋጋ ነጥቆ ከኃጢአት ባርነት አውጥቶ ቀድሞ ወደ ነበረው ክብራችን መለሰን፣ ከእርሱ ጋር ከፍ አደረገን። ዋጋ ከፍሎበታልና የገዛንም በወርቅ ወይም በገንዘብ ወይም በከበረ ድንጋይ ወይም በሚጠፋ ነገር አይደለም፣ በክቡር ደሙ እንጂ። ልክ ቅዱስ ጴጥሮስ ሐዋርያ እንደሚለው በአንደኛ መልእክቱ ምዕራፍ 1 ቁጥር 18 ላይ። ስለዚህ መስዋዕት ተከፍሎልን የደም ዋጋ ተሰጥቶ እንዲህ አይነት መስዋዕት የተከፈለበት ነገር ሜዳ ላይ አይደለም የተጣለው። ዋጋ የተከፈለበት ነገር ሁሉ በክብር ስፍራ በክብር ቦታ ይቀመጣል። የነፍሳችን ክብሯም ይሄ ነው። ዋጋ ስለተከፈለ ክርስቶስ ደም ስለአጠባት ስለዋጃት በተከበረ ስፍራ ነው መቀመጥ ያለባት። እሱን መስለው የተመላለሱትን ይዞ በባለሙያ እጅ ወዳልተሰራች በሰው ልቦና ወዳልታሰበች ወደ ሰማያዊቷ ዘላለማዊ ወደ ሆነችው የእግዚአብሔር ድንኳን ይዞ ሄደ የማረከውን ምርኮ። ምክንያቱም ይህን እንደሚያደርግ ደግሞ በምድር ላይ ሳለ ቃል ገብቷል ጌታችን ኢየሱስ ክርስቶስ። ምን በማለት እንዲህ ነው ያለው? በዮሐንስ ወንጌል ምዕራፍ 12 ቁጥር 32 ላይ ከምድር ወደ ላይ ከፍ ከፍ ባልሁ ጊዜ ሁሉን ወደ እኔ እስባለሁ። ይሄ ነው የጌታችን ኢየሱስ ክርስቶስ ምርኮ፣ ወደ ሰማይ ይዞት የሄደው እኔና እናንተን። እርሱ ከፍ ብሎ እኛንም ከፍ አደረገን፣ እሱ ከብሮ እኛንም አከበረን። ይህን ክብር ከሰጠን ታዲያ ለምንድን ነው መሬታዊና ሰብአዊ የሆነውን ነገር ብቻ የሙጥኝ ብለን የያዝ ነው? እንደ ንስር ከፍ ብለን ለመብረር እድሉም ጸጋውም ጊዜውም ተሰጥቶን ለምንድን ነው እንደ ዶሮ መሬት ለመሬት እየሄድን የምድርን ነገር ብቻ የምንጭረው? ምድራዊ የሆነ ነገር ሁሉ ምድር ላይ ይቀራል፣ ከምድር ጋር ያልፋል። ጌታችን ኢየሱስ ክርስቶስ ግን ሰማያዊ ሆኖ የሰማይንም ምስጢር ከመግለጡ በተጨማሪ ከእርሱ ጋር እንድንሆን የወሰነልን እንድንሆን የፈቀደው፣ ካልሆነማ የሕይወት ዋጋን ባልከፈለ ነበር። እኔ ባለሁበት አገልጋዬ በዚያ ይሆናል፣ የሚያገለግለኝንም አባቴ ያከብረዋል ነው ያለው በዮሐንስ ወንጌል ምዕራፍ 12 ቁጥር 26 ላይ። እንግዲህ ይህን በዓል ስናከብር በእምነትና በጥልቅ መንፈሳዊነት ሊሆን ይገባል። ምሳሌያችን እርሱ ክርስቶስ ነው። እንዲሁ ወደ ክብሩ አልወጣም። ጌታ በብዙ መከራና ፈተና መካከል ነው ያለፈው። ጌቴሴማኒን፣ ጎልጎታን፣ ቀራኒዮን አቋርጦ ነው ወደ ቢታንያ የሄደው። ወደዚያች ተራራ ጫፍ እግሮቹ የረገጡት፣ ወደዚያች ተራራ ላይ የወጣው ፈተናዎችንና ስቃይን ታግሶ አልፎ ነው። በሞቱ የመጨረሻ ጠላታችን የሆነውን ሞትን ከገደለ በኋላ ነው ወደ ክብር የወጣው። ከዚህ ሁሉ ፈተና በኋላ በአባቱ ቀኝ ተቀመጠ። የታማኝ አገልጋዮቹም እድል ፈንታ ይኸው ነው። ተግዳሮትን አልፈው ፈተናን አልፈው ለሰው ሐሜትና ትችት ጆሮ ሳይሰጡ ዐይንን ወደ ክርስቶስ መስቀል ብቻ ቀና አድርጎ ቅዱስ ዳዊት እንዳለው በእሳትና በውሃ በፈተናም መሃል አሳልፎ ወደ ዕረፍት በሚያወጣው አምላክ አምኖ ክርስቶስ ቀድሞን ሄዶ ያዘጋጀልንን መንግሥት መውረስ ነው። በቃ ይሄ ከዚህ ጋር ነው የተያያዘው። የጌታችን ኢየሱስ ክርስቶስ የእርገት ምስጢር ከዚህ ጋር ነው የተያያዘው፣ ከዚህ ውጭ አይደለም። ነገር ግን በትንሽ በትልቁ የምናጉረመርም ከሆነ ፈተና በዛብን ብለን የምናለቅስ ከሆነ ላብሽ ለድንብላሉ የምናማርር ከሆነ በረከት የለም፣ ጸጋ የለም፣ እርገት የለም፣ ክብር የለም፣ በቀኝ መቀመጥ የለም። ድል ሽልማት ከትግል በኋላ ከውድድር በኋላ የሚመጣ ነው። ትንሣኤ ከጌቴሴማኒ ከጎልጎታ ከቀራኒዮ በኋላ ነው ብለናል። ስለዚህ ወርቅ በእሳት እንደሚፈተን እምነትም በመስቀል በተለያዩ ተግዳሮቶች ይፈተናል። ከዚያ በኋላ ነው በእግዚአብሔር መንግሥት መቀመጥ፣ የድል አክሊል መድፋት የሚመጣው በመጨረሻ ነው። ይህን ያደረግን እንደሆነ የጸናን እንደሆነ ነው ከሐዋርያው ጋር አብረን እኛስ አገራችን በሰማይ ነው የማለት ድፍረትም እምነትም የሚኖረን። ወደ ፊልጵስዩስ ሰዎች በላከው መልእክቱ ላይ ነው ይህንን የሚለው ሐዋርያው ምዕራፍ 3 ቁጥር 20። ሁለተኛ ቆሮንጦስ ምዕራፍ 5 ቁጥር 1ንም ማየት ይቻላል። ነፍስን የሚያለመልም የፍጹም ተስፋና የሙሉ እምነት ንግግር ነው። አገራችን በሰማይ ነው የሚል ይህ ደግሞ የበለጠ ሰማያዊ የሆነውን እንድንናፍቅ ተስፋ እንድናደርግ ያግዘናል። ለዚህ ነው አሁንም ጳውሎስ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ በላይ ያሉ ነገሮችን እሹ የሚለን። በእግዚአብሔር ቀኝ በላይ ያሉትን ነገሮች፣ በእግዚአብሔር ብርሃን ያሉትን ነገሮች እነሱን እሹ ይለናል። ወደ ቆላሲስ በላከው መልእክቱ ምዕራፍ 3 ከቁጥር 1 እስከ 3 ላይ እናነበዋለን። ስለዚህ አገር የለሽ ወይም ተስፋ አልባ ሆነን አይሰማን። ክርስትና እንደ እጅና እግራችንን አጣጥፈን ዝም ብለን የምንቆዝምበት ሳይሆን በመንፈስ ተነቃቅተን የምንራመደውና የምንኖረው ነው። ፈተናን እየረገጥን እሾሁን እየረገጥን የሰይጣንን ድምፅ ላለመስማት ጆሮአችንን ወደ እግዚአብሔር ቃል ብቻ እያዘነበልን፣ በእርግጥ እግዚአብሔር አለኝ የሚል ሰው ተስፋ፣ እምነት፣ ጥንካሬ ያለው ሰው ነው። የእግዚአብሔር መንፈስ ራሱ በውስጡ ያደረበት ሰው ነው። ይህንን እንድንል ነው ዛሬ የዚህ የእርገት በዓል መልእክቱ። ወደ ክብር ከፍ ለማለት በትህትና ዝቅ ብሎ የእግዚአብሔርን ፈቃድ ለመፈጸም መጣል። ለእግዚአብሔር ቦታ የማትሰጥ ነፍስ ግን ታሪኳ ምድር ላይ ተጀምሮ ምድር ላይ ያልቃል ማለት። ለአማኝ ይህች ምድር የተሰጠችው እየኖረባት በእግዚአብሔር እየታመነ ሰማያዊውን ቤት ለማዘጋጀት፣ ሰማያዊውን ቤት ለመናፈቅ ነው። ስለዚህ ሕሊናችንን፣ መንፈሳችንን፣ ልቦናችንን ወደ ሰማዩ ተስፋ ማድረግ ሰማዩን ወደ ዘላለማዊውን ተስፋ ያደርግ። ይሄ ነው የአማኝ አንደኛው ተግባር። እግራችን የቆመበትን ስፍራም እናስተውል። ሐዋርያት ሰማያዊ የሆነችውን የገነትን ደጃፍ በዚያ በእርገት ቀን የዘላለማዊ ሕይወትን መግቢያ በር ያዩባት ስፍራ ናት የቢታንያ ተራራ። ቤተ ክርስቲያናችንም ለዚህ ድነት ነው እያዘጋጀችን እያስተማረችን ያለችው ከፍ ላለ ክብር። ስለዚህ የተወደዳችሁ ሕዝበ እግዚአብሔር ልባችንን መንፈሳችንን ወደዚያው እናቅና። አሁንም ደግመን ደጋግመን ከሐዋርያው ጋር እኛስ ቤታችን፣ አገራችን፣ ርስታችን በሰማይ ነው እንበል። ይህን ተስፋችንን፣ ይህንን እምነታችንን፣ ይህንን ጉዟችንን ደግሞ እግዚአብሔር በመልካም ፈቃዱ ከፍጻሜ ያድርስልን። አሜን። ሰላም ወሰናይ።